ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከአቶ አያሌው መንገሻ የቀድሞ የደህንነት ሰራተኛ ጋር ያደረግነውን ቃለ ምልልስ እናሰማለን።
ከፍለተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
ሰላም አቶ አያሌው መንገሻ፣ እንግዲህ ከዚህ በፊት ቃለ መጠይቅ ያደረግነው ከአንድ አመት በፊት ነው። በመጀመሪያ ለቃለ ምልልሱ ለዚህ ቃለ ምልልስ ፈቃደኛ ስለሆኑ በፍኖተ ርዕይና በፍኖተ ዲሞክራሲ ሬዲዮ አድማጮችና ተመልካቾች ስም እናመሰግናለን። በርሶ አተያይ ኢትዮጵያ ውስጥ ሹምሽር ወይስ መሰረታዊ የሥራ ለውጥ ተደርጓል ይላሉ?
በመሰረቱ ቃሉ ከቃሉን እናሳና እንዳገራችን ቋንቋ ሹምሽር በሚለው ምን ይል ከሆነ ኦፍ ኮርስ ሰዎች በሰዎች መቀየርም ስለሆነ የሥርዓት ለውጥ ስላልሆነ ሰዎች በሰዎች ሹምሽር ተደርጓል ማለት ይቻላል። ኃይለ ማርያምን በጣቢ ግን የሥርዓት ለውጥ አይደለም፣ ግን ህብረተሰቡ የታገለበትን ውጤት ግን ለማየት አይደለም ተነጥቋል። ስለዚህ ግለሰቦች በግለሰቦች በመለወጥ ደረጃ ይሄን እንደ ሹምሽር ሹም መንላቸው መሪዎች ናቸው፣ ፖለቲከኞች ወይም ደግሞ ገዢዎች ናቸው። እና መሻርና መቀየር ስለሆነ ቃሉ ያ ተከናውኗል ብሎ መግለጽ ይቻላል።
እንደው አያይዞ እንዲመልስልኝ የኢትዮጵያ ህዝብ ጥያቄ በአጠቃላይ ምንድን ነበር?
የኢትዮጵያ ህዝብ ጥያቄማ መሰረታዊ የሆነ የፖለቲካ የኢኮኖሚና ማህበራዊ ለውጥ ነው። የፖለቲካ ለውጥ ሲባል ስርዓቱ ባጠቃላይ የፖለቲካ ድርጅቶቹ ባጠቃላይ የኢኮኖሚ ተጠቃሚነት በእኩል መንገድ ለሁሉም ህብረተሰብ እንዲዳረስ የሚያደርግ በማህበራዊ ህይወት ውስጥ እኩል ተሳትፎ የሚከናወንበት አንደኛው የሚገለልበት ሌላኛው ደግሞ ይበልጥ የሚጠቀምበት ይበልጥ የሚጋነንበት ሌሎች ደግሞ የሚዋረዱበት አይነት ስርዓት የሌለበት ማለት ነው።
እንግዲህ የዳበረው ሙያው በደህንነት መስሪያ ቤት ነበር። ከዚህ አኳያ የደህንነቱ አወቃቀር የፖሊሱ እንዲሁም የጦሩ ህዝብን ጠባቂ የሆነው አካል ማለት ነው ለውጥ አድርጓል ወይስ ያለፈው ነው አባራውን አራክፎ ይከተለው?
ሁሉም የነበረው ነው። የኢሃድግ ጦር ነው የኢሃድግ የደህንነት ተቋም ነው ያለው። አዲስ ለውጥ የለም። ምክንያት ስርዓት ሲለወጥ ነው እነዚህ የጸጥታ ተቋማትም የሚለወጡት። ያ የበሰበሰና የተጠላ ስርዓት ባለበት የጸጥታ ተቋማቱ ውስጣዊ ይዘት ይቀይራል ብሎ ማሰብ አይቻልም። ህብረተሰቡን ለማታለል የደህንነት ሹም አዲስ ሰው ተቀይሯል። የመከላከያ ሚኒስትርም አዲስ ሰው ተቀይሯል። የመከላከያ ጀነራሎች ትግሬዎች ነበሩ ብለን ነው እንደማረረ ነበር አሁን ኦሮሞዎች ሆነዋል። ከዚህ በተረፈ ለውጥ የለም። የግለሰቦች ለውጥ ከላይ ከጠቅላይ ሚኒስትሩ ይጀምራል እስከ ጸጥታ ተቋማቱ ድረስ የገፋ ነው የሚሆነው ማለት ነው። ይዘታቸው አስተራራቸው ግን የሥርዓቱ ነጸብራቅ ስለሆነ ሥርዓቱ ካልተለወጠ በስተቀር ይዘታቸው አስተራራቸው አወቃቀራቸው በአጠቃላይ አላማቸውና ግባቸው በሙሉ አይለወጥም። ሥርዓቱን መስለው ነው የተቀረጹት። ስለዚህ አፈና አለ። በደህንነት ተቋም ውስጥ አሁንም ያፈና አለ። በመከላከያው ተቋም ውስጥ አሁንም ለተወሰነው የህብረተሰብ ክፍል የማገልገል ሌላውን የማግለል ህብረተሰቡን የመጨፍጨፍ እነዚህ ችግሮች አሁንም እንዳሉ ናቸው። ጌታቸው አሰፋ ወደ ትግራይ ሄዷል። እንዲያውም የአብይ የተለያዩ ደጋፊ ማህበራዊ ሚዲያዎች ለጌታቸው አሰፋ የእስር ማዘዣ ወጥቶበታል ማደኛ ወጥቶበታል እያሉ ህዝብን ያደናግራሉ። ግን ጌታቸው አሰፋ ትግራይ ውስጥ ሆኖ ዝም ብሎ የተቀመጠ ሰው አይደለም እንደሌላ መንግስት ሰራተኛ። የደህንነቱ ተቋም ውስጥ ያሉት በርካታ ኃላፊዎች የሱ አገልጋዮች በሱ የተመለመሉ ሰዎች የትግራይ ሰዎች እንደመሆናቸው አሁንም የሀገሪቱ የመረጃ ፍሰት ኮፒ ለራሱ ይደርሰዋል። ሀገሪቱ በምን ሁኔታ ላይ እንዳለች ጌታቸው አሰፋ መከለ ላይ ሆኖ ይመራታል። የደህንነት ተቋም ይመራዋል። አሁን ምክንያቱም የደህንነት ተቋማት አሰራርን ከልምድና ከቆይታ አንጻር ስለመገነዘበው ነው። አንድን የደህንነት ተቋም ለመከታተል ሌሎች የመረጃ ተቋማት ወደ ሩሲያ ፌዴሬሽን የመረጃ ተቋም ሊሄድ ይችላል ወይም ቀደም ሲል የነበረውን የኬጂቢ አገራችን አሁን ያለንበትን የሲአይኤን ሁኔታ እቺ የሞሳድን ኤፍ ወይም ደግሞ ኤምአይ5 ኤምአይ6 የሚባሉትን ወይም ደግሞ የሱዳን የመረጃ ድርጅትን ለበቅርብ እንኳን እና የኬንያን የመረጃ ድርጅቶች ሌሎች የመረጃ ድርጅቶችን ታሪክ ስንገነዘብ ወደ አንድ የመረጃ ተቋም ሰርጎ አድርጎ የማስገባት አለበለዚያ ደግሞ ከመረጃ ተቋም ውስጥ የተወሰነው የሰው ኃይል አንድ ወይም ሁለት የሰው ኃይል በመመልመል የመረጃ ተቋሙን እንቅስቃሴ የሚደርሱትን መረጃዎችና ያለበትን ነባራዊ ሁኔታ መዋቅሩን አስተራሩንና ሂደቱን ኢላማዎቹንና እንቅስቃሴውን በሙሉ ከመዋቅ አንጻር በአንድ ግለሰብ ወይም በተወሰኑ ግለሰቦች አስርጎ በማስገባት ወይም ገልብጦ በመጠቀም ከመረጃ ተቋም ውስጥ መልምሎ ማለት ነው በዘንዘር የመዋቅ እድልን ታከፋለ የሌላውን የመረጃ ተቋም ስራ ለማወቅ ማለት ነው። ስለዚህ ጌታቸው አሰፋ ደግሞ ሲመራው ነው ይኖራል። ሲመራው በነበረበት ጊዜ በመቶዎች የሚቆጠሩ የመረጃ ሰራተኞች ከሱ ጋር ሲሰሩ የነበሩ ሰራተኞች ከወረዳ ጀምረው እስከ ዋና መምሪያ ኃላፊዎች ድረስ አሁንም እንዳሉ ናቸው። የተወሰኑት ናቸው የታሰሩት። ስለዚህ እነዚህ ሰዎች አሁንም የሚደርሰውን መረጃ ለሱ አይደርሰውም ብለህ መናገር አትችልም። ስለዚህ የሀገሪቱ የመረጃ እንቅስቃሴ የሀገሪቱ ዝርዝር ሁኔታ የጸጥታ ሁኔታ ጌታቸው አሰፋ መቀሌ ላይ ቁጭ ብሎ የሚከታተለው ነው የሚሆነው። ስለዚህ በመረጃ ተቋም ውስጥ ያለው መሰረታዊ ለውጥ አልተከናወነም። እንደ በፊቱ አሁን የተደረገው ያጣጫ ለውጥ አለ። ህብረተሰቡን ለማሳለፍ በየመንገዱ ያፈሱ ሰዎችን የሚያስሩበት ነባር ሁኔታ አልተፈጠረም። ምክንያቱም ህዝቡን ለማዘናጋትና ለማለዘብ ስለተፈለገ ቀደም ሲል የነበረው የጅምላ ስርዓት ቀርቷል። በአጠቃላይ የኢትዮጵያ ህዝብ 105 ሚሊዮን እስረኛ ነው፣ የቁም እስረኛ ነው። ስለዚህ ከዚህ ውስጥ 10 ሚሊዮን እና 20 ሚሊዮን አስገብተ በማሰር ብቻ መሰረታዊ ለውጥ አታመጣም። ማደናገር ግን ትችልበታለህ፣ ሳታስር ማለት ነው። እንደ አብይ እያታለልክ አንድ ችግኝ እየተከልክ መንገድ እየጠረክ ኦነግን እንደመጥረግ ጸረ ህዝቦችን ሌቦችን እንደመጥረግ መንገድ እየጠረክ እያታለልክ እንዲህ አይነት አጭበርባሪ ወሮበላ የመሪነት ኢቲክስ የሌለው እንደነዚህ አይነት ወሮበላዎች ናቸው የተጠራቀሙበት። እኔ በመሰረቱ ኢትዮ ከመመረጡም በኋላ ቢሆን በህብረ ሬዲዮ እና በተለያዩ ሚዲያዎች ተናግሬያለሁ። ደማና አብይን ህዋት ለምን ተልኮ እዛ ቦታ ላይ እንዳስቀመጣቸው ድራማን ለመስራት ብቁ ናቸው። ለዚህ ድራማ ብቁ ናቸው። ሌላ ሰው ቢሆን ብቁ አይደለም። ለምሳሌ ኃይለ ማርያም ብቁ ስላልሆነ ሞክረውታል ድራማውን እንዲሰራ። ግን ከወያኔ ጋር እንደነሱ 28 አመት አብሮ ስላላሳለፈ ተደናገረ። ግን እድሜው ገፋ ያለ በመሆኑ በሃይማኖቱም ቢሆን የተወሰነም ቢሆን ጥገኛ ሆኖ በመገኘቱ ይሄን ድራማ ለመስራት ብቁ አልሆነም። ጥሩ ከያኔ አይደለም። ጥሩ ከያኔ ስላልሆንክ ልቀቅ ነው ያሉት። ለጥሩ ከያኔ ነው ያስተላለፉት። ስለዚህ የኢትዮጵያ ህዝብ መሞኘቱ ያወቀው በስድስት ወሩ ነው። አሁንም በአመቱም እያወቀ የመጣ ሰው አለ። አሁንም ደግሞ የማያውቅ አለ። 40 አመት ወቅ ያላለው በአርባ መቶ ማያቅም ነው። የዛሬ አመትም ገና የማያቃል ለውጥ አለ የሚል የለውጡን ኃይሎች እንደግፋቸው። ለውጥ ማለት መፈናቀል ነው፣ 20 ባንክ መዝረፍ ነው። በኢትዮጵያ ታሪክ ውስጥ በደርግ ስርዓት ጊዜ አንድ ወቅት አንዲት አዲስ አበባ ከተማ ውስጥ የምትገኝ አንዲት ባንክ ተዘረፈች ተብሎ እንደ ጉድ ይወራ ነበረ። አንድ ወቅት ያም ቢሆን ደግሞ 100 ሺህ ብር የማትሞላ ብር ነች። ዛሬ ግን 20 ባንኮች ከ33 ሚሊዮን ብር በላይ ተዘርፎባቸዋል። መዘረፋቸው አይደለም፣ ገንዘቡ መሰብሰቡ አይደለም። የህወሓት ሰዎች ላለፉት 27 አመታት በመሬት ሽያጭ፣ በኢንዱስትሪ፣ በሆቴል ኢንዱስትሪ፣ በቱሪዝም፣ በተለያዩ በማዕድናት፣ በእርሻ እና በተለያዩ ሁኔታዎች በ27 አመታት ዘርፎ ያከማቹትን ኦዴፓ ወይም ኦዴን በአንድ አመት የባንክ ዘረፋ ሊያስተካክል ነው ጥረቱ። ግባቸው ይሄ ነው። የዚህ እንቅስቃሴ ውጤት ነው፣ ሌላ አይደለም። መኮንን እንኳን አልተቻለም። እስክንድር ነጋ 200-300 ንጹሃንን ይዞ ነው የተሰበሰበው። ጠቅላይ ሚኒስትር ተብዬው ስለዚህ ሰውዬ ነው የበለጠ ተጨንቆ ብዙ የተናገረው። 20 ባንክ ሲዘረፍ ግን አንድም አልተናገረም። ያ ባንክ እኮ ያ ገንዘብ እኮ የኢትዮጵያ ህዝብ ሀብት ነው። 20 ባንክ የሚዘረፍባት ሀገር ኢትዮጵያ ናት። ይቺ ሀገር ማለት ነው 60% አመታዊ በጀቱ መደበኛና ካፒታል በጀቱ በልመና የሚገኝ ገንዘብ። ኢትዮጵያ እኮ የአመት በጀቷን እኮ ከራሷ ገቢ አሟልታ የማታቀናት። በጀት እኮ የሚመድቡት ገና አሜሪካኖች ይሰጡናል ብለው እኮ በልመና እኮ ለልመና ብለ ገና ለምኝ አገኛለሁ ብለ ቤት ትከራያለህ። $1,000 ለመከራየት ምናልባት መንገድ ላይ ተቀምጬ $1,000 ለመሙላት ሞክራለሁ ብለ ነው እንዴ እሰራለሁ ብለ ነው መከራየት ያለብህ እኮ። በእንዲህ አይነት ኢኮኖሚ፣ በእንዲህ አይነት ሀገር፣ በእንዲህ አይነት መንግስት ውስጥ 20 ባንክ ዘርፎ ደግሞ መንግስት አለ ብሎ መናገር ያሳዝናል፣ ያሳፍራል። ባንክ እየተዘረፈ መንገድ ይጠርጋል። መንገድ ለመጥረግም ከረባት አያስፈልገውም። በኢትዮጵያ ሁኔታ አሜሪካን ውስጥ ያሉ መንገድም ይሁን ቤት የሚያጠሩ ሰዎች እንኳን ከረባት አላደረጉ። ከረባት ተደርጎ ነው መንገድ የሚጠርግ፣ ካሜራ ስለሚወድ ማለት ነው ሰውየው። ስለዚህ በቅርብ ጊዜ ያየነው ማለት አሁን የመምህራንና የሕክምና ባለሙያዎች የመብት ጥያቄ፣ የደሞዝ ጭማሪ ጥያቄ፣ ሌሎች የመብት ጥያቄዎች፣ የስራ ሰዓት ጥያቄዎች ምንድነው ያለው አሁን የደሞዝ ጥያቄ የሚያነሳ ኢትዮጵያዊ ኢትዮጵያን የማይወድ መሆን አለበት። ኢትዮጵያንም የማያውቅ ድህነቷን የማይረዳ መርከብና አውሮፕላን የሚሰርቀው ነው ኢትዮጵያን የሚወዳት ማለት ነው። ያሳፍራል። የሚናገረው የሚሰራው የማያውቅ መሪ ያለባት ሀገር ናት ብለን መገንዘብ እንችላለን። ስለዚህ በአጠቃላይ ለመልሱ አብይ በለው በሹምሽር የተቀመጠው ሰው መከላከያና የጸጥታ ክፍሉ እንደነነት ክፍሉ አሁንም ከጣልቃ ገብነት ነጻ ያልወጡ ውጭ ያሉ ጀነራሎች አሁንም የሚመሩት መከላከያ ውጭ ያለ የደነነት ኃላፊ መቀሌ ተቀምጦ የሚመራው የደነነት ተቋም አሰራርና አስተሳሰቡ ያልተለወጠ ጸራህዝ ቢሆነ ጸራህዝ ሎከለው ብሔር ብቻ ተልኮ ለማስፈጸም የተቀመጡ ኃይሎች ያሉበት በተለይ አማራ የተባለውን ኢትዮጵያ የተባለችውንና ኢትዮጵያና ታሪኳን በአጠቃላይ ለማጥፋት ግን የተሰባሰቡ ብዙ ሰዎች ናቸው። ስለዚህ አልተለወጠም እንደነበረው ነው የቀጠለ ብለን ማየት እንችላለን።
እሺ፣ ቀደም ጌታቸው አሰፋን እርሶ ተክሰውታል። ታዲያ ጌታቸው አሰፋ ብዙዎች እሱን እንደ ችግር ምንጭ አድርገው ይስሉታል። አንዳንዴም የተለያዩ ሚዲያዎች ሳይቀር እሱ የችግሮች ሁሉ ጠንሳሽ እንደሆነ ይናገራሉ። የተለያዩ ሰዎች ደግሞ ይህ ሁሉ የሚደረገው የሰውን አይን ወደ ጌታቸው ላይ አዙሮ ሌላ ደባ ለመስራት ነው ይላሉ። እርሶ ምን ይላሉ?
በመጀመሪያ ደረጃ የጌታቸውን ባህሪ ማወቅ ጥሩ ነገር ነው። ጌታቸው ማህበራዊ ግንኙነቱ በጣም ደካማ ነው። የማህበራዊ ግንኙነቱ ድክመት መንስኤው አንደኛ በህወሓት ውስጥ ያሳለፈው የጭፍጨፋ ተግባርና ተንኮሉ የፈጠረበት ክስተት ነው። በሁለተኛ ደረጃ በደህንነት ተቋም ውስጥ እንደ ኃላፊነት ከተቀመጠበት ጊዜ ጀምሮ መረጃው ብቻ ሳይሆን ሰዎቹም ራሳቸው መደበቅ አለባቸው ከእይታ መሰወር አለባቸው የሚል አስተሳሰብ ስላለ በመረጃ ተቋም አስተሳሰብ ውስጥ ራሱን ሰውሮ መቆየትን ስለመረጠ ነው። በሌላ በኩል የምዕራብ ዓለም በተለይ የአሜሪካን ሰዎች እና ሌሎች ሰዎች በተለያየ ጊዜ ሊያገኙት ሞክረዋል። ሲያገኙትም የነበረው አፕሮች የነበረው አቀባበል የነበረው ግንኙነት ደካማ ነው። የተነሳለት አይደለም። ለሱ ከህወሓት በላይ ሌላ ዓለም አቀፍ መንግስት እንዳለ የሚገነዘብም ሌላ የለው። ሐሳብ ግስር በጣም አምባገነን ግለሰብ ነው። ለህወሓትም መታመንም ይፈልጋል። መታመን የሚፈልግበት ምክንያት አንደኛ በአባቱ የቀድሞ ሰራዊት መኮንን የነበረ ነው አባቱ። በሌላ በኩል ቀደም ሲል አባቱ ወጣት እያለ የህወሓትን የተለያዩ ሚስጥሮች ወጣቶች የሚያደርጓቸውን ስብሰባዎች እና ግንኙነቶች እየተቀበለ ለአባቱ ሲያቀብል የኖረ ነው። ህወሓት በትግል ውስጥ በነበረበትም ጊዜ እሱ እንደ መርማሪ እንደ መረጃም ሰብሳቢ ሆኖ ሲያገለግል የነበረ ሰው ነው። ከነዚህ ነገሮች ተነስቶ በውስብስብ ወንጀሎች ውስጥ በውስብስብ አስተሳሰቦች ውስጥ ያለፈ በመሆኑ አንደኛው የተገለለ አስተሳሰብ ነው ያለው። በዚህ ምክንያት ህብረተሰቡ እንደ ሌሎቹ የፖለቲካ መሪዎች እንደነ ደብረጽዮን እንደነ መለስ ዜናዊ እንደነ ህወሓት ወይም ደግሞ እንደነ አባይ ፀሐዬ መድረክ ይዞ ህብረተሰቡን አፕሮች ህብረተሰቡን ማግባባት ማነጋገር መቀራረብ የሚችልበት የመድረክ ሁኔታዎች አግኝቶ አያውቅም። በዚህ የተነሳ ድብቅ ሰይጣን አድርጎ ያዩታል። ትክክልም ነው። በጣም ሰይጣን በጣም ጸረ ህዝብ ነው። ከዚህ ተነስቶ በአብዛኛው ይታሰር የነበረው የሰው ኃይል እንሰማው እንደነበረው ደህንነት እየተከታተለ እንዳሰረው ደህንነት እንደሚገርፈው የደህንነት ተቋሙ የመከላከያም የፖሊስም የፈጥኖ ደራሽም የፖለቲካ ድርጅቶችም ኦህዴድ ብአዴን ሌሎችም የሚባሉ ድርጅቶችም እነዚህ ሁሉ የሚፈጸሙት ወንጀል በሙሉ የደህንነት ወንጀል አድርጎ የመገንዘብ የመረጃ ተቋሙንና ሌሎች ተቋማትን የሚሰሯቸውን ወንጀሎች ወይም ተግባሮች ለይቶ ካለማወቅ የሚመነጩ ድርጅቶች አሉ። ከዚህ የተነሳ የሁሉም ነገር ቁልፍ የችግር ተዋነ እሱ ተደርጎ ይነገራል። በትክክል ነው። ቁልፍ የችግሩ ተዋናይ ነው። ጌታቸው አሰፋ ቁልፍ የችግሩ ተዋናይ መሆኑን ያህል አብይም አብይ አህመድም ቁልፍ የችግሩ ተዋናይ ነበር። ምክንያቱም እሱም የመረጃ ተቋም አንድ አካል ነው። የያፓን የሬዲዮ ስርጭት ይከታተል የነበረ የያፓን ሰዎች የስልክ ግንኙነት የኮምፒውተር ግንኙነት የኮምፒውተር ግስቃሴ ይከታተል የነበረ አብይ ነው። የኮምፒውተር ሃኪንግ ቴሌፎን ታፒንግ እና ሬዲዮ ሞኒተሪንግ እነዚህ የሚባሉ ስራዎች በሙሉ ገና ሲጀምር ከ20 አመት በፊት ጀምሮ በሬዲዮ ሞኒተሪንግ ነው የጀመረው። ይሳውየ አርዲኤፍ በሚባል ራዲዮ ዳይሬክሽን ፋውንደር የጣልቃት ሬዲዮ የት እንዳለ በምን አቅጣጫ እንዳለ በምን ያህል ኪሎ ሜትር ርቀት ላይ እንዳለ ምን ያህል ሬዲዮኖች እንዳሉ ምን ያህል ኦፕሬተሮች እየተሰሙ እንደሆነ የሚገልጽ አርዲኤፍ የሚባል መሳሪያ ነበር። ወመስለኛል ከሰሜን ኮሪያ የመጣ በደርግ ጊዜ እና ያንን ጥቅም ላይ አውለውት ነበር በወቅቱ። ምክንያቱም በወቅቱ የኮምፒውተር እድገት አልነበረም። የሞባይል ስራም ሞባይልም አልነበረ ሌሎችም አልነበሩ። ስላልነበሩ የሬዲዮ ኮሙኒኬሽን ነበረ ያን ጊዜ እና የተለያዩ የፖለቲካ ድርጅቶች ከያፓ ይጀምራል ሌሎችም የፖለቲካ ድርጅቶች በሙሉ ሬዲዮ ነበር ሲጠቀሙ የነበረና ያንን ከመከታተል አንጻር ይሄን ሰው ያስተማርተውት ነው። ከዚያ ተነስተው ነው ወደ ኢንሳ ይገባው እና ኢንሳ ውስጥ ገብቶ በአጠቃላይ በሀገር ውስጥም ይሁን በውጪ የሚደረጉትን የኮምፒውተር እንቅስቃሴዎች የስልክ እንቅስቃሴዎች በጠለፋ ተግባር ትልቁን ሚና የተጫወተው ትልቁን ሚና ካለቀው ከጀነራሉ በላይ አብይ ነው። ስለዚህ ትልቁ ነገር አንድ ጊዜ ምንድነው ሰዎች ስንባል ጅምላ ተጓዦች ነን። በአብዛኛው የሰው ልጅ ባየበት ቦይ ነው የሚሄደው። አንዱን ኃጢያተኛ ካለ ሁሉም ኃጢያተኛ ነው ብሎ መጓዝ፣ አንዱን ጥሩ ነው ካለ ደግሞ ጥሩ ነው ብሎ መጓዝ መርምሮ ማየትን ግን እንደ ልማድ ያልወሰደ ነው ስለሆነ ነው። ግን ዞሮ ግን ጌታቸው አሰፋ በጣም ጸረህን በጣም አምባገነን በደህንነቱም ውስጥ ቢሆን በጣም አምባገነን የደህንነት ሰራተኛን የሚደበድብ ፖሊስን የሚደበድብ ሰዎች በመታሰራቸው በመንገላታታቸው በመገደላቸው የሚደሰት ፋሽስት ነው። ግን የሱን ያህል ሌሎች ሰዎች ወንጀል አልሰሩም ወይ? የበለጠ ወንጀል የሰሩም ደግሞ አሉ እኮ እነ ስብሐት ነጋ እኮ ነው ህወሓትን ለዚህ ደረጃ ያደረሰው። የሻዕቢያው ኢሳያስ አፈወርቂ እኮ ነው ለዚህ ያደረሰው። ግን የኢትዮጵያ ኢሳያስ አፈወርቂ ሲሄድ ነው ሰላማዊ ሰልፍ አድርጎ እየጨፈረ የጠበቀው ሀገሩን እየበተነበት ህወሓትንና ኦነግን አደራጅቶ ጸረ ህዝባዊ ተግባር እየፈጸመበት ያለውን መሪ ማለት ነው። ስለዚህ ማስተዋል ስለተሳነን ነው ነገሮች ሁሉ እየፈረሱ ሲነታገል እየቆየ መጨረሻም እየፈረሱ ምን ያያቸውና ጌታቸው አሰፋ ፋሽስት ነው። ከሱም የሚበልጡ እንደሱም የሆኑ በርካታ ፋሽስቶች ግን ህወሓትና ኦነግ ኦህዴድና ብአዴን ፈጥረዋል አሏቸው ብዙ ፋሽስቶች።
እንግዲህ ኮሎኔል አብይ ከመጣ በኋላ በይበልጥ ተጠናክሮ የቀጠሉትን የማህበራዊ ቀውሶችን እንመልከት እስቲ። ለምሳሌ የሌብነት መስፋፋት በአዲስ አበባና በሌሎች ከተሞች በሞተርና በመኪና የሚደረጉ ዘረፋዎች፣ በአሰቃቂ ሁኔታ የተዘረፉት ሰዎች በስለት ተወክተው የሚሞቱበት፣ ከመኖሪያ ቦታ መፈናቀል፣ ስራ አጥነት እና ሌሎች ማህበራዊ ቀውሶች ይታያሉ። በዚህ ዙሪያ የሚሉት ካለ አቶ አያሌው።
ጥሩ ነው። እነዚህ ነገሮች አሁን የተባሉት መፈናቀል፣ ዘረፋ፣ ሞት፣ ስራ አጥነት ከአብይ በፊት የነበረው በሀገሪቱ ታሪክ ታይቶ የማይታወቅ እጅግ አስቸጋሪና ውስብስብ ነበረ። አሁን በአብይ ጊዜ ደግሞ በጥፍ ጨምሯል። ለምሳሌ አሁን በሀገሪቱ ከ2.9 ሚሊዮን ህዝብ በላይ በራሱ ሀገር የተፈናቀለ በአፍሪካ ብቻኛው ሀገር ኢትዮጵያ ናት። በደቡብ ብትሄድ ይፈናቀል ነው የምታየው። በሰሜን ብትሄድ የአማራው ህዝብ ከሌላው ክልል ብቻ ሳይሆን ከራሱ ክልልም ይፈናቀል ነው የምታየው። የሰሜን ጎንደር ህዝብ፣ የወሎ ህዝብ፣ የሰሜን ሸዋ ህዝብ፣ የጎጃም ዳሞት አካባቢ፣ አየርሻ ልማት አካባቢ የነበረ ህዝብ 47 ሺህ ህዝብ የተፈናቀለው ጎጃም ባለፈው 6 ወራት ውስጥ። እነዚህ ሁሉ መፈናቀሎች በከፋ መልኩ የቀጠለው አሁን ነው። ይሄ ደግሞ በአጋጣሚ የተሰራ ያለ ስራ አይደለም። ታስቦበት ታቅዶ ለዘመናት ይሰራ የነበረ ወደ ተግባር እንቅስቃሴ የገቡበት ነባራዊ ሁኔታ መፈጠሩና መታየው። እስካሁን ለምሳሌ ቅማንትና አማራ የሚለውን ስራ ልዩነት ለመፍጠር ይሰራ የኖረው ለአመታት ነው። አዎ። እና በዘር ላይ ያተኮረ የመፈናቀል ስራ በስፋት እየተከናወነ ነው ያለው። በስፋት እየተከናወነ ሲሆን ደግሞ ማጋጣሚ እየተከናወነ ያለ ሳይሆን ታስቦበት እና ታቅዶ ለ28 አመታት ከዛም በላይ ለ40 አመታት ሲሰራ ከነበረው የኦነግ፣ የሻቢያ፣ የህዋትና የባዕደን የኦዴድ ተግባራት ጋር ተሳስቦ የሚመጣ ጸረ ህዝባዊ ድርጊት ነው። ያጭር ጊዜ እቅድ አይደለም። ለምሳሌ በቅማንትና በአማራ፣ በጉሙዝና በአማራ እንዲሁም ደቡብ አካባቢ ኦሮሞዎች በሌሎች ኦነግ ብለን መግለጽ እንችላለን። በኦነግ በሌሎች ብሔሮች ላይ እየተወሰደ ያለው ግፍና ችግር፣ በሶማሌና በኦሮሞ ላይ ያለው ልዩነት፣ ሌሎችም በወሎ ሰሜን ሸዋ፣ በአማራና በኦሮሞ መሀከል እየተፈጠረ ያለው ግጭት የቅርብ ጊዜ ግጭት አይደለም። ኦነግም ከተመሰረተ ከ40 አመት በላይ ነው። ኦነግ ያቀደው የነበረው ቅድም ይሄ ነው። ህወሓት ከተመሰረተም ከ40 አመት በላይ ነው። ህወሓትም ያቀደው የነበረው ይሄ ነው። ሻዕቢያ ከ50 አመት በላይ ሆኖታል። ያቀደው የነበረው ቅድም ይሄ ነው። ስለዚህ ቀደም ሲል ለዘመናት ያቀደውበት የነበረ ታስቦበት እየተሰራ ያለ ስራ ነው። ለምሳሌ ልንገር፣ አሁን በስፋት በንሻንጉል ክልል መተከል ዞን ውስጥ የአማራ ተወላጆችን የማፈናቀልና የመግደል እንቅስቃሴ በስፋት እየተከናወነ ነው ያለው። ይህን ሲከናወን የጉምዞች እቅድ አይደለም። የጉምዞች ወይም የዚያ አካባቢ ነዋሪዎች ፍላጎት ሆኖ ግን አይደለም። ከስር የሚጠነስሱት ተንኮሉን የሚጠነስሱት ተግባሩን የሚያስፈጽሙት የህወሓት ሰዎች ናቸው። ምክንያቱም ልገራሽ፣ ግድቡ የተገደበበት አካባቢ አባይ ግድብ ጉባ ወረዳ ነው የምትባለው። ጉባ ወረዳ ባምቡዲ የሚባል አካባቢ ነው። ከግድቡ ጋር ተያይዞና ከዛም በፊት እኔ እዛ አካባቢ ተርቻለሁና ከዛም በፊት ከ1983 ጀምሮ የትግራይ ሰዎች በስፋት እየሰፈሩበት ያለ ወረዳ ነው ጉባ ወረዳ። አንደኛ ወርቅ አለው። ወርቅ ይመረታል። ወርቅ ለማምረት በመጀመሪያ ትግረኛ ተናጋሪ መሆን መቻል አለበት። ትግሬ መሆን አለበት። አማራ፣ አገው፣ ኦሮሞ ወይም ሌላ ሰው ሆነ አያመርትም። እዛ ትግሬው ነጋዴው አያሰራውም በራሱ። ይሄን መነግር የዛሬ 20 አመት እዛ ተሰራ ያየሁትን ነው። እርሻ እዛ ለማረስ፣ እርሻ ለመቀበል የጉምዞችን አስተዳዳሪዎች ወይም ደግሞ የግብርና ባለሙያዎችና ሌሎች እርሻ ጠይቀህ ለማረስ ትግረኛ ተናጋሪ መሆን አለበት። ሌላ ሰው እዛ ውስጥ አይገባ። ስለዚህ ምን ጠየቁ? ጉባ ወረዳ የትግራይ ልዩ ወረዳ እንድትሆን ብለው ለፌዴሬሽን ምክር ቤት ማመልከቻ አቀረቡ። የፌዴሬሽን ምክር ቤት ጉባ ወረዳ ለትግራይ የትግራይ ልዩ ወረዳ ሆና እንድትቀጥል የክልሉ ምክር ቤት አስተያየቱን እና ይሁንታውን ጠቅሶ ይግለጽልን ብለው መልሰው ወደ ቤንሻንጉል ክልል ላኩት። የቤንሻንጉል ክልል ፈቀደላቸው የትግራይ ይሁን ብለው። ያስፈራሩታል፣ ይገሏቸዋል። እያንዳንዱ አስተዳዳሪ በለው ፖሊስን በለው እኔ በዱላ ሲመቷቸው ነው የማየው። በጥይት እነሱ በስልጣን ለመኖር ወይም በህይወት በክልላቸው ለመኖር በራሱ ትግሬዎች የሚሏቸውን ነገር ፈጽመው መገኘት አለባቸው። አሶሳ ከተማ ከሚሰሩት ንግድ ቤቶች፣ ሆቴሎች፣ ሱቆች፣ መደብሮች፣ ሌሎች የንግድ ተቋማት 97% የትግሬዎች ነው። እኔ በአይኔ ስላየው እዛ 2 ዓመትም ስለኖርኩ ነው። አሁን ደግሞ 100% ሆኖ ይሆናል፣ 3%ም ያጠፉታል። ስለዚህ ተመልከት እንግዲህ አፋር የዛሬ 2 ዓመት አፋር ውስጥ አንዲት ወረዳ የትግራይ ተወላጆች ስለምንበዛ በቋንቋችን መማር ስላለብን ወረዳዋ የትግራይ ልዩ ወረዳ ትሆንልን ብለው ለፌደሬሽን ምክር ቤት ያቀረቡበት ሁኔታ እንደነበር አስታውሳለሁ። አሁን የወረዳ ጥያቄ አይደለም፣ የወረዳ ጥያቄ ሳይሆን ህዋት ረጅም ግብ አላት። የማቀው ግብ በካርታቸው ውስጥ ያጠቃለሉት አፋር በትግራይ ውስጥ ነው፣ በንሻንጉል በትግራይ ውስጥ ነው፣ ሰሜን ጎንደር ባጠቃላይ፣ ከፊል ወሎ ባጠቃላይ በትግራይ ውስጥ እንዲካተት ነው። ቀሪው የአማራ ክልል ደግሞ በኦሮሚያ እንዲካተት ነው። ረጅም ግባቸው ይሄ ነው። አማራ የሚባለው ህዝብ የራሱ አገር የሌለው የተረጋጋ ህይወት የሌለው በሀገሪቱ ሊበተን የሚችል ኩርድ የመካከለኛው ምስራቅን ኩርዲስታን እንዲተካ ታቀዶና ታለመለት እየተሰራ ያለ ህዝብ ነው። እንዲበተን የተፈለገ ኩርዶች ቱርክ ውስጥ አሉ፣ ኩርዶች ኢራቅ ውስጥ አሉ፣ ኩርዶች ሌላ ቦታ አሉ። ጀግና ህዝቦች፣ ባለ ታሪክ ህዝቦች፣ የራሳቸው ሀገር የነበራቸው ህዝቦች ናቸው። የበተኗቸው ግን በዚህ መንገድ ነው። ስለዚህ የአማራው ጣፈንታ ወደዛ እየሄደ ነው ያለው። ስለዚህ መፈናቀሉ በስፋት እየተከናወነ ነው ያለው። ሌላው ቀርቶ መፈናቀል ብቻ ሳይሆን እኮ ገለው አስከሬን ወደ አገራቸው ወደ ትውልድ አገራቸው እንዳይሄድ የሚከለከለበት ነባራዊ ሁኔታ ተፈጥሯል። መተከል በሌላ በኩል ዘረፋን በተመለከተ እንዳያችሁት ነው። ደቡብ ሀገረ ሰላም ሀገረ ማርያም አካባቢ በመጀመሪያ አንድ ባንክ ተዘረፈ። ገንዘብ ከዲላ ወደ አቤሎ ሲንቀሳቀስ፣ በሌላ ጊዜ ደግሞ አለማያ አካባቢ ተዘረፈ። ወለጋ ውስጥ 17 ባንክ ተዘረፈ። እንደዚህ እያለ እየቀጠለ ነው እስከ መዲናችን ድረስ። ስለዚህ ዘረፋው በስፋት ቀጥሏል። የገንዘብ ዘረፋ ብቻ አይደለም፣ 500 ኩንታል ቡና አንደኛ ደረጃ ቡና ለውጭ ገበያ ለመቅረብ ከተከማቸበት ናልሬት ወይም ሞጆ መደብር 400 ኩንታል ቡና ማን እንደወሰደው ሳይታወቅ ነው የጠፋው። 400 ኩንታል ማን እንደወሰደው የማይታወቅባት ሀገር ብትኖር ኢትዮጵያ ናት፣ የተለየች ዋሻ የሆነች ሀገር። ለነገሩ 400 ኩንታል ምንም አይደለችም አሁን ባለው ፋሽስታዊ ወያኔ አስተዳደር የኦነግ አገዛዝ። 10,000 ቶን ቡና እኮ ከአዲስ አበባ መጋዘኖች እኮ ጠፍቷል። 10,000 ቶን ቡና ወስደው ደግሞ የሸጡት እናዚህም ናቸው እኮ፣ ሌሎች እኮ አይደሉም። ሌላ እኮ አይደለም፣ ስልጣንም የነሱ ነው፣ የሚዘርፏትም እነሱ ናቸው፣ የሚጠሏትም እነሱ ናቸው፣ ህዝቡንም የጨፈጨፉትም እነሱ ናቸው። ድህነቱን እንኳን ተቀብሎ ሰላም ሊሰጡት ያልቻሉት ማለት ነው። ስለዚህ መርከብም የሚዘረፍባት እኮ ሀገር ኢትዮጵያ ናት። ቤትም ባለቤት መርከብ የተዘረፈበት ሀገር ከመርከብ ላይ ያለቃ ከመርከብ ላይ ያለ ሰው ወይም ንብረት ነው የሚዘረፍ እንጂ በአለም ላይ መርከብ በራሱ ተዘርፎ በእንዲህ አይነት ነገር አይታወቅም። አውሮፕላን ተዘርፎበት የሚታወቅ ሀገር ኢትዮጵያ ነው። ሌላው ቀርቶ ልንገራችሁ፣ ባህርዳር ዩኒቨርሲቲ ሲገነባ የማስመረቅ አለቀ ተብሎ የማስመረቅ ስራ ሲሰራ አንድ ህንጻ ጠፋ። ሪፖርት ያቀረቡባቸው ህንጻዎች በርካታዎች ናቸው። ከዛ ውስጥ አንድ ህንጻ ጠፋ። እንዴት እንቆጥረው? እኮ አንድ ህንጻ የለም። እንጃ የት እንደሄደ ተመልከቱት። ምን ያህል ድራማ ሲሰራባት ሀገር፣ የተረጋጋ የፖለቲካ አስተዳደር የሌለባት ሀገር፣ ወዴት እንደምትሄድ እንኳን ህዝቡ ሊገነዘብ የተቸገረባት ሀገር፣ እንዴት ነው ለውጥ አለ ብንለው። ሌላ በህብረተሰቡ ገንዘብ 40/60 እና 20/80 በሚባል የኮንዶሚኒየም ወይም የጋራ መኖሪያ ቤቶች ስራ ነገሩ ይሄ ፕሮጀክት ሲጀመር ወጣቱን ከአመት ለመገደብ ሆን ተብሎ ታስቦ ነው የተደረገው እና ሆን ተብሎ ነው 20 በ80 እና 40 በ60 የቤቶች ግንባታ የተጀመረው። ወጣቱ እንዳያምጥ ገንዘቡን ለማያዝ አንደኛ ገንዘቡን መንግስት ይጠቀምበታል በዛው ይነግድበታል ወይም ደግሞ እየዘረፉ ያው ይወስዱታል ወደ የቤታቸው። በሁለተኛ ደረጃ ደግሞ ወጣቱ ወደ አመጽ እንዳይሄድ በተስፋ እንዲቀመጥ ቤት ላገኝ ይችላል በአምስት አመት በአስር አመት ውስጥ እያለ በመንግስት ላይ እንዳያንጋጥጥ ስለተፈለገ ያ ፕሮጀክት ተነደፈ ነው እዛ ነበርኩኝ። እና የተሰራው አሁን ኢትዮጵያ ውስጥ ነው የተሰራው ቤት ለነዋሪዎች የማከፋፈል እቅድ አለ ይባል ያካባቢው አርሶ አደሮች የኛ ቤት ነው ያሉት። ይሄ መሬት የራሳችን ነው ተገቢው ግምት አልተሰጠንም በኦሮሚያ መሬት ኦሮሞዎች እንጂ መሬት ቤት መቀበል ያለባቸው ሌላ ህዝብ አይደለም የተባለበት ህግ አልባናት ሀገሪቱ ዘረፋው እንዳለ ነው ልላችሁ ነው። ሌላው ሞትን በተመለከተ ነው ሞት ሌላው በየክልሉ የሚገደለው ሌላውን ሁላችሁም የምታውቁት ነው በተለያየ ሚዲያ። እኔ በትክክል ከዛው ይሄንን ስራ ከሚሰሩ ማለት ጓደኞቼ ጥንት ጓደኞቼ የነበሩ በፖሊስ ስራ ላይ የሚሰሩ ሰዎች እንደሚነግሩኝ በአንድ ቀን በአዲስ አበባ ከተማ ገዳዩ ሳይታወቅ እየሞተ የሚገኝ ሰው ከ25 እስከ 65 ሰዎች በአንድ ቀን ውስጥ አዲስ አበባ ከተማ ውስጥ ይገደላሉ። አሁን ሰው አለመታሰሩን ነው የሚያየው። አስሮ ከመቀለብ ብሎ የሚገል መንግስትም ተፈጥሯል። አስሮ ከመቀለብ ይያለ ዱርዬ ይላከ እርስ በርሱ ያጋደለው እንዳለ ማወቅ ያስፈልጋል። በሌላ በኩል ህብረተሰቡ አንዋኑ ስለጠፋውና ስለቸገረው ችግሩ ስለባሰበት ደግሞ ሞባይልም ካለ ሞባይልህን ነጥቆ አንተን በመግደል ሞባይሏን ሽጦ ራስና ቁርስ ቢበላበት ደግሞ ለሱ ራስን ይሻል አንድ ህይወት ነው። ስለዚህ ያጣ እና የተቸገረ ሰው ብዙ ነገር አጠበቀበት ፍቅር እንዲጣበቅ አጠበቀበት እና ስለዚህ እንዲህ እየተፈጸመ ነው ያለው አዲስ አበባ ውስጥ በየጊዜው ራስ ደስታ ዳግማዊ ምኒልክ ሌሎች ሆስፒታሎች በቀን 10 አስከሬን በየሆስፒታሉ 5 አስከሬን 20 አስከሬን ሲወጣ ይታያል። ይሄን ያለው ሞትና ግሪያው በተደራጀና ምስጢራዊ በሆነ መልኩም ቀጥሏል። በሌላ በኩል ደግሞ ሌሎች ለመኖር ሀብት በዚህ አጋጣሚ ዘርፈው ለማግኘት በተፈጠረው ግርግር ደግሞ ተጠቅሞ ለማለፍ የሚፈልጉ ደግሞ ስራ የሌላቸው አደገኛ ቦዘኔዎች ወይም ግለሰቦች ደግሞ ተደራጅተው ግድያውን የፈጸሙት ያሉበት ኢትዮጵያና አዲስ አበባ አጠቃላይም የተረጋጋ ህይወት የሌለበት ህብረተሰቡ በሰላሞቹ የማይገባበት ነባራዊ ሁኔታ ተፈጥሯል። ስራ አጥነትን በተመለከተም የሚታወቅ ነው በአገሪቱ እጅግ የከፋ ስራ አጥነት አለ። እጅግ በጣም በከፋ ሁኔታ ባለፈው ጊዜ የወያኔ መንግስት ያቀረበው ሪፖርት እንደሚያሳየው 71% ስራ አጥነት ከጊዜ ወደ ጊዜ እያየል እያደገ መጥቶ ወደ 71% ደርሷል ያለበት ሁኔታ እንደነበረ ሰምቻለሁ። እና ሁሉም ነገሮች ከጊዜ ወደ ጊዜ እየከፉ እጅግ ውስብስብ እየሆኑና አስቸጋሪ ሁኔታዎች እየተፈጠሩ ናቸው ብለን መግለጽ እንችላለን።
መልካም እሺ። ህወሓትን ሀገር አጥፊ የሆነውን ማኒፌስቶ አውጥቶ መጠነኛ በሆነ መልኩ ለ7 አመታት እየተገበረ የነበረበት ሁኔታ እንደነበር ሁላችንም የምናውቀው ሁኔታ ነው። አሁን ግን ኦህዴድ ወይም ኦዴፓ የህወሓትን ማኒፌስቶ በከፋ መልኩ በላቀ ደረጃ እየተገበረው ይገኛል ይላሉ የተለያዩ ፖለቲከኞች። አንዳንድ ግለሰቦች ደግሞ ህወሓትን የኦሮሞን ህዝብ ከወገኑ ለማጣላት ማለት ከደቡቡ ከጌዲዮ ከአማራ ወይም ደግሞ ከመላው የኢትዮጵያ ህዝብ ለማጣላት ህወሓቶች ራሳቸው የጠነሰሱት ሴራ ነው የሚባል ነገር ይሰማል። ለዚያውም ከተወሰነ ጊዜ በኋላ ህወሓት ኦሮሞን ከሌላው ህዝብ ጋር ሊያስታርቅ ማስኩን ለውጦ ወይም ደግሞ ሽፋኑን ለውጦ ይመጣል የሚሉ ሰዎችም ሲናገሩ ይሰማሉ። ከአንድ አመት በፊት ደግሞ እርሶ ራሶ በፍኖተ ርዕይ ቀርበው ህወሓት አዲስ ፓርቲ ሊያቋቁም ይችላልም ብለውን ነበር። አሁን ላይ ያቋሙ ተቀየረ ወይስ አሁንስ ባቋሙ እንደጸኑ ነው?
ዞሮ ዞሮ ኦዴድ የህዋትን ማንፌስቶ እየፈጸመ ነው የሚለው በፍጥነት ትክክል ነው። ካሁን በፊት ህዋት በመጀመሪያ ህዋት የተነሳበትን መሰረተ ሀሳብ ኢትዮጵያን እንዴት የመብራት ፍላጎት እንዳደረበት መገንዘቡ ይበጃል። በ1982 ዓመተ ምህረት በኢትዮጵያ አቆጣጠር የህዋት ሰራዊት ወደ ደቡብ ጎንደር ወሎን አልፎ ወደ ደቡብ ጎንደር የገባበት አጋጣሚ ነበር። ከቀድሞው ሰራዊት ጋር እየተጋጨ ወይም ከደርግ መንግስት ጋር እየተጋጨ ማለት ነው። ደቡብ ጎንደር ላይ ሲደርስ በተለይ የጉና አካባቢ ደብረታቦር ጋይንት አካባቢ በሚደርስበት ጊዜ የደርግ የዘመቻና አብዮታዊ ማዕከል የሚባል ጥሪ ያቀረበ ለህብረተሰቡ ጦርነቱ ከቁጥጥር ውጪ እየወጣ ነው። ስለዚህ የኢትዮጵያ ህዝብ ከመንግስት ጎን ሆነ የህዋትን ሰራዊት በመፋለም ትጥቁን ለራስህ ሰራዊቱን እየማረክ ግን ለመንግስት ካስፈለገም ደግሞ እዛው ማስቀረት ይችላል የሚል ጥሪ ነበረ የተጠራው። ያን ጊዜ አስታውሳለሁ እኔ ማለት ሰምቻለሁ። በዚህ ጊዜ የደቡብ ጎንደር ህዝብ ለዘመቻው ተባባሪ በመሆን በሌላ በኩል ደግሞ እነዚህ ሰዎች ጸረ አማራ መሆናቸውን የተወሰነው ኃይል ስለተገነዘበ ፍልሚያው ከቀድሞው የሰራዊት አባላት ጋር ብቻ መሆኑ ቀረና ህብረተሰቡም በውጊያ ውስጥ ተፋልሞበታል። እንዲያውም ማስታውሰው በ1982 ሰኔ አካባቢ ቀርቦ የነበረ አንድ የቴሌቪዥን ፕሮግራም አንዲት የደብረታቦር ሴት ከቤቷ በር ላይ ተቀምጦ መትረየስ ተክሎ እየተኮሰ የቀድሞው ሰራዊትና የአካባቢውን ህዝብ እየጨፈጨፈ የነበረ አንድ ትግሬ ወታደር ስታይ በቡና ዘነዘና ወይም በሙከቻ ጭንቅላቱን ብላ መትረየሱን ነጥቃ የህዋትን ሰራዊት የመታችበት አጋጣሚ እንደነበረ እንግዲህ ተመልከት። መትረየሱን አልተለጠነችበትም ግን ሲተኩስ አይተዋለች። እንዲህ አይነት የጀግንነት ስራ የሚሰራበት አካባቢ ነው እና በዚህ መሰረት የአካባቢው ህብረተሰብ ተነስቶ ያንን የህዋት ሰራዊት ከግማሽ በላይ እንዳልነበር አድርጎ መጥቶታል። ራሱ ቀብሮ እንኳን የቀድሞ ሰራዊት መቅበር አቅቶት የአካባቢው ህብረተሰብ ተጠርቶ በጅምላ የሚቀብርበት አጋጣሚ የተፈጠረበት ነባራዊ ሁኔታ ነበር። ያን ጊዜ በዚህ ጊዜ የቀሩት የተወሰኑ ብርጌዶች 7 ሊሆኑ ይችላሉ እንደዚህ አካባቢ የሚሆኑ ብርጌዶች ሲቀሩ በመሰረቱ ትግላችን አማራን ከአማራ ገዢ መደብ ለመላቀቅ አገራችን ነጻ ለማውጣት ትግራይን ነጻ ለማውጣት ነው። ለምንድን ነው አማራ ክልል ስገብተን የምናልቀው ብለው ተመልሶ ወደ ትግራይ ሄደ። ትግራይ ሲገባ እነ መለስ ዜናዊ ይቀሰቅሱት የነበረው ቅስቀሳ እነ ስብሐት ነጋ እነ አባይ ተሀዬ እነ ሲያ አብርሃ የትግራይን ህዝብ ይቀሰቅሱት የነበረው 2 ልጅ ያለው አንዲት 4 ያለው 2 ልጅ 3ም ያለው 2 ልጅ ዘመቻውን አጠናክረን መቀጠል አለብን ባለቁት ወገኖቻችን ምትክ ተክተን መቀጠል አለብን አሰልጥነን ናሏቸው። እና የትግራይ ነው ጦርነቱን ጨርሰናል ለገሳስ ሆይ መራ የነበረውን ሰራዊት ይዞልን ወጥቷል ምን ያደርግልናል ብለው ሲጠይቋቸው አንደኛ ኢትዮጵያን የምንመራበት ምክንያት ከኢትዮጵያ የሚበር ጀት ኢትዮጵያ ትግራይን የማያሰጋ እንዲሆን ማድረግ መቻል አለበት፣ በሁለተኛ ደረጃ ኢትዮጵያ የምትባል ሀገር መበታተን መቻል አለባት የትግራይ ስጋት ሆና እንዳትቀጥል፣ በሶስተኛ ደረጃ ኢትዮጵያ ለዚያ ሁሉ ሁኔታ ለማመቻቸት ጊዜ ስለሚያስፈልግ 10 አመት ኢትዮጵያን ብንመራ በየአመቱ 10 ፋብሪካ በነተክል 100 ፋብሪካዎች ተከልን ማለት ነው። ይሄ 100 ፋብሪካ ዘመናዊ ፋብሪካዎች ከሆኑ በምስራቅ አፍሪካ የኢንዱስትሪ አብዮት ያካሄደች አገር ምትኖር ትግራይ ነች። ስለዚህም ዳግማዊ ታይዋን አድርገን ልንቀጥል እንችላለን ብለው ነው የቀጠሉት። ይሄን ነው ሲቀጠቅሱ የነበሩት። ይሄን ነው ስለዚህ ስለዚህ ህዋት ሲቆይ ኢትዮጵያን ለመምራት ስለፈለገ ኢትዮጵያዊነትን ስለመረጠ ኢትዮጵያን ለማሳደግ ስላሰበ አይደለም። ያ አለመሆኑንም 28 አመታት አይተነዋል። ህዝብን ሰውነቱን እየቆራረጠ ሲያስቀል ሲገን ሲያፈናቅል በደህነት ያማቅቀው በደህነት ባስተሳሰብ በአምሮ ላይ ጫና እየፈጠረ ህዝቡ ራሱ ያምሮ ችግር እንዲደርስበት ግማሹ እንዲያብ ስራቱ ወጣቱ እንዲያብ ብዙ እናቶች ወደ ልመና እንዲወጡ ወንድ ልጅ እንደ ሴት ልጅ ፊቱ ላይ ማዲያት እንዲወጣበት ያደረገበት ፍርሃት ቢኖር በኢትዮጵያ ታሪክ ይሄ ፍርሃት ነው። ስለዚህ ያ ፍርሃት ሊቆይ ያሰበበት ምክንያት ያሰበው ነገር ተፈጻሚ እስከሚያደርግ ነው። በሌላ ምንድነው አንደኛው የብሔር ፖለቲካው ግንግኖ ጠንክሮ እስከሚወጣ ድረስ አማርኛና አማራ የሚባለው በሌሎች ክልሎች ያለ መኖራቸው ሙሉ በሙሉ እስኪረጋገጥ የሀገሪቱን ኢኮኖሚ ሙሉ በሙሉ ወደ ትግራይ ማሸሽ ወይም ደግሞ ባለበት ሁኔታ በትግራዮች እጅ መሆን መቻሉን ማረጋገጥ እስኪቻል ድረስ ኢትዮጵያን በተፈለገች ጊዜ በ24 ሰዓት ውስጥ መበተን ሲፈለግ መበተን የሚቻልበት ነባራዊ ሁኔታ እስኪከሰት ድረስ ሌሎች መሰረታዊ ነገሮች አሉ። እነዚህን እስኪያሟላ ድረስ ነበር እንጂ እኛ ጋር የነበረው በመሰረቱ ኢትዮጵያዊ መንግስት ኢትዮጵያዊ ህዝብ ኢትዮጵያዊ ማስተሳሰብ ያላቸው ወገኖች አይደሉም። ስለዚህ ማንፌስቶውን ቀስ እያለ ያንፈጽም የነበረው በዘረፋ ላይ ስለነበረ ነው። በዘረፋ ላይ ነው ይሄ ነው። አሁን ኦዴድ በስፋት በጣም ፈጣን የተባለው አዎ ጊዜ እየተሻማ ነው። ሀገሪቱ ኦዴድ ከመጠቀሙ በፊት ወይም ኦነግ የተባለው ድርጅት ከመጠቀሙ በፊት ወይም ኦሮሞን ወክላለሁ የሚሉ ድርጅቶች ከመጠቀማቸው በፊት ሀገሪቱ እንዳትበታተን ሽሚያ ላይ ናቸው። በተቃጠለ ቤት ውስጥ እቃ የማሸሽ ዘመቻ አይነት ነው አሁን ኦዴድ እየጠራ ያለው። ምክንያቱም የተሩትን ደባ ያውቁታል። ገንዘብ የሚሰበስቡት መሬት የሚሰበስቡት መሬት ለኛ ነው እያሉ ሰሜን ሸዋ ድረስ የደራ ወረዳን ወደ ኦሮሚያ ሌሎች ቀበሌዎችን ከሰሜን ሸዋም ወደ ኦሮሚያ ከወሎም ወደ ኦሮሚያ ከጎጃም ወንበራን ወደ ኦሮሚያ ከቤንሻንጉልም የተለያዩ ቀበሌዎች ወደ ኦሮሚያ በለውጅ ጋምፎይ ሌሎች የሚባሉ የካማሽ ወረዳዎች ወደ ወለጋ ሲጠቃለል እየታሰበ እየተሰራበት ያለበት ምክንያት በፍጥነት የ27ቱን አመት የህዋስ ተግባር ኦህዴድ ኦነግ ደግሞ ባጭር ጊዜ ውስጥ ለማስተካከል ስላሰበ ነው አላማው ነው። ሌላው ህዋስ በተፈጠረለት ክፍተት ተጠቅሞ ወደ ስልጣን ለወደፊቱ ለመምጣት የብሔሮች ግጭት አሁንም በጠነከረ መልኩ እንዲቀጥል ያለመረጋጋት እንዲፈጠር ኦህዴድ ኦነግ ደግሞ መምራት አይችልም ብሎ ዓለም አቀፉ ህብረተሰብና የኢትዮጵያ ህዝብ እንዲተቸውና እንዲጠላው የማድረግ ባስተራቂነት ራሱ ገላጋይ ሆኖ ይገባል የሚለው አባባል ይሄ ለኔ አይዋጥልኝም አይደለም። ይሄ የዋዎች አስተሳሰብ ነው። ትግሬ ስላልሆነ ነው እንጂ አብይም ወያኔ ነው ህዋት ነው ለማም ህዋት ነው ሌሎችም ህዋት ናቸው። አሁን ህዋትነትን በትግሬነት አንለቀው በደም አንለቀው በአስተሳሰብ እንለቀው። አሁን አስተሳሰብ ነው መለኪያው በመሰረቱ። ስለዚህ በደም ከሆነ እኮ አብይ ምናሱ የወሎ አማራናት ነው የሚባለው ወለደው እንጂ ያላሳደገው አባቱ ኦሮሞ ቢሆንም። ታዲያ ሰው ባየው ያምናል ነው ባየው በዳሰሰው ያምናል ነው እሱ ግን ባላየው ባላሳደገው ሰው ነው የሚያምን። ስለዚህ አስተሳሰብ ነው ትልቁ ነገር እና አሁንም እየመረ ያለ ህዋት ነው የኔ አስተሳሰብ። በጣም በርካታ የዋህ ሰዎች ህዋቶች ብዙ ስላልተናገሩ አደባባይ ስላልወጡ ቁልፍ የፖለቲካ ስልጣንን ላይ ተቀምጠው ስላላዩዋቸው ግን ከኋላ ሆነው በሪሞት ኮንትሮል እነዚህን የድራማ ልጆች ዱርዮች ስለሚመሯቸው ብቻ ህዋት ወደ አገሯ ገባቻል። ወዴት ነው የሚገቡት? ለማን ያስረክበው? ኦነግ ተዋግቶ ነው አሁን ህዋትን የሚያስወግደው? ኦነግ ነው ኦነግ የኔ ወንድም 1 ሚሊዮን የኦነግ ሰራዊት ቢኖር በአማራ በለው በትግሬ ወይም በሌላ ጦር በአስር ወታደሮች የሚነዳ ነው። ግብስብስ ግን ልክና ስርዓት የሌለው መናኛ አይተነዋል እኮ በሁለት ሰዓት ጦርነት እኮ ነው 76000 የሆነ ሰራዊት እጁን እየተከለ የገባው። አሁን እንደዚህ ባንክ ሲዘርፉ ሰጉራቸውን ሲያንጨፈርሉ እብድ ሲመስሉ ጀግኖች ይመስሉዋል አይደሉም? ውስጣቸው ባዶ ነው። ውዳቂዎች ናቸው። በመሰረቱ ለምንም የሚበቁ አይደሉም። ለምንም አሁን እያየናቸው ነው እነዚህ እንደ ስኬል እንደ ጆሃር እንደምናል ህግ ነው እንደዚህ እንዲናገሩ የሚያደርጋቸው እንጂ እነዚህ ከቶፊት ቀርበው መናገር የሚችሉ ማንነትም ሆነ ሞራል የሌላቸው ሰዎች ናቸው። እና ልካቸው ሌላ ነበር። ልካቸውን ለማታየት ግን ለባሪያ ሁኔታው አልፈቀደም። ይሄ ነው እንጂ እነዚህ ምንም አይደሉም። ምንም። ስለዚህ ይሄን ሰው ይሄ ተራ ነው። ዝባዝንቄ ተራ ወሩበላ ውዳቂ ፈሪ መዋጋት የማይችል ለከርሱ ቀደሚያ የሚደርስ ይሄ ሰው ዝም ብሎ ዋናው ነገር ግን ህዋስና የትግራይ ጦር ከኋላ ሆኖ እያጀበ እየጠበቀው አለንልህ ያለው ስለሆነ ነው። አለንልህ ይሄን አስፈጽም ዝም ብለ አማራን አስወጣ በትግራይ እንዳይመካኝ አማራን ግደል አዲስ አበባን በኦሮሚያ ስር አድርግ አማራ እንዳይነግድ እንዳይኖር እንዳይማር እንዳይሰራ ይሄን ስራ በተልእኮ ያስፈጸሙት የተልእኮ ስራ ስለሆነ ነው እንጂ ህዋቶች ናቸው የሚመሩት ኦዴድም አይደለም። ማን አለ ኦዴድ? ሁለቱም እኮ ለህዋት አገልጋይ የሆኑ የደህንነት ሰራተኞች ናቸው። አብይም ነብይ ማን ነው ለማ? ማን አለ ኦዴድ? ማን አለ ኦነግ? ማን አለ? ስለዚህ አሁንም የሚመራው ህዋት ነው። ለወደፊቱም ማስወገድ ያለብን ኢላማ አድርገን መንቀሳቀስ ያለብን በመሰረታዊነት ህዋትን ቀጥሎ ደግሞ ኦነግ ኦዴድንና ባአዴንን በጠቅላላ እነዚህን ሁሉ መጥረብ ሲቻል ብቻ ነው ለውጥ የሚመጣው። ያለበለዚያ ግን ለውጥ አይመጣም። እና አሁንም የሚመራው የመንግስቱ አካል በበላይነት የሚመራው በካሞፍላጅ በሽፋን ይሄ ራስን ሸፍኖ ደብቆ በሚደረግ እንቅስቃሴ የሚደረግ መንግስታዊ አመራር ነው ያለው እንጂ ህወሓት ነው የሚመራው። ኦዴድ መቼ ጥንካሬ ያለው? ሁለት ሰዎች ናቸው የሚመሩት። እነዚህ ልጆች እኮ የሚመሩ እንጂ የሚመሩ ማልነበሩ ለድራማ ብሎ ስላስቀመጧቸው የኛም ሰው ደግሞ ተቀብሎ ግማሹ የሰው ልጅ ፈጣሪ ያደረገው ከመለኮት የተላከ የፖለቲካ ብዙ አረጋው ብዙአን የፖለቲካ ብዙአን አረጋቸው። እነዚህ ልጆች ደግሞ ለምንም የሚሆን አይደለም። ስለዚህ ይልቁንስ መታገል ነው። በቃ መታገልና ኦዴድ በለው ኦነግ ይሄንን ተገንጣይ የሆነ የኦሮሞ አስተሳሰብ ተገንጣይ የሆነ የትግራይ ወይም የህዋስ አስተሳሰብ ያለውን ኃይል አስወግዶ አዲስ የጋራ የምትሆን ኢትዮጵያ አንዱ የሚዘረፍባት ሌላው የሚዘርፍባት አንዱ የሚሞትባት ሌላው ደግሞ የሚገደልባት ወይም የሚገለባት ሀገር የማትሆን የጋራ ኢትዮጵያ በመመስረቱ ረገድ በጣር ነው እንጂ አሁን ህዋስ የለም ኦዴድ የለም ወይም ኦነግ የለም የሚባል ቋንቋ የለም። ህዋስ ነው እነዚህን የፈጠራቸው። ኦነግ ኦዴድን የፈጠረው ህዋስ ነው። ባዴንን የፈጠረው ህዋስ ነው። ሌሎች የብሔራዊ ፖለቲካ ድርጅቶችን 83ቱን በሙሉ የፈጠራቸው ህዋስ ነው። ምናልባት ኦነግ ብቻ ነው እንግዲህ በህዋስ እድሜ አካባቢ የተፈጠረው። ህዋስ አልፈጠረውም የምንለው ግን ኦነግም ቢሆን እንዲጠነክርና በአፍራሽ ተልእኮ ለህዋስ አጋዥ እንዲሆንለት የሻቢያና የወያኔ ኩትኮታ ነው ለዚህ ያበቃው እንጂ የትም የሚደርሱ አይደሉም። ደግሞም የተበተኑ ናቸው። ተበትኖ የነበረ የኤርትራውያን አትክልት ኮትኳች የነበረ ቡድን ምን ይጠቅማል? አሁን እዚህ መጥቶ ሀገር ሊመራ ነው? ይሄ ሌባ ሊሆን እዛ ያጣውን ደሞዝ እዚህ መጥቶ በባንክ ዘረፋ ሊያስተካክል ነው የተሰበሰበው። ስለዚህ ፍሬ የለውም ህዋስ ነው እየመራ ያለው በሚል ነው የምትማማበት። የጌዲዮ የጉራጌ የምናምን ግጭቶችን ለመፍጠር የሚደረገው ሙከራ የአማራ እነዚህ ሁሉ የቆዩ ናቸው እኮ የቆዩ ናቸው። ሲሞቁ ሲቀዘቅዙ ቆዩ። አሁን ደግሞ ተጋግለው ቀጠሉ እንጂ የቆዩ ናቸው። ይቀጥላልም ታግለን እስካላስወገድናቸው ድረስ ነው። ይህ ነው ባሳለፈው ነገር አበቃ። ይህ ደግሞ ምን
ለብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተምስ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመቆስ ትውልዱን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው እንታጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያን ትውልድ ያወግዛል ነፃነት ላይ ያገኝ የነበሩት ያወሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አርክስ ይህ የኢሰፖ ጫማ የወያኔው ልጆች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋል ለመውቀት ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምስ
ማንነታቸው ያቅታል እንጂ ኦ ነገር መስራት በጣም ቀላል ነው ያቅታል እንጂ ኦ ነገር መስራት በጣም ቀላል ነው
ሳውባገው ይበላ ሀርቢ በላ መክመቆ ይስከባ ያለው መስተውነት ታውቆ ስትሰራ